የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እሁድ ታህሳስ 19 2012 እንደ አውሮፓውያኑ ቀመር ታህሳስ 29 2019 በዓሉን ለምታከብሩ አድማጮቻችን እንኳን ለአዲሱ ዓመት 2020 በሰላም አደረሳችሁ። ጤና ይስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአቀናባሪ ደሳለኝ መኮንን ጋር የአዲሱን ዓመት ለዛዎች ለቅምሻ ይዘናል። Oh, it doesn't matter where you've been. It doesn't matter how much you think that you sin. እንዲህ እንዳሁኑ እንግዳም ቤተኛም ይሆነ ሲገጥም የሚሰማ ስሜት ነው። ግን እንዴት ባንዴ እንግዳም ቤተኛም መሆን ይችላል? ለሁሉም ቆየት ብሎ የሚገለጥ ነገር ነው። እርግጥ ነው ከሶስት አስርታት በላይ የምታውቁት ድምጽ ነው።
እንኳን ለአዲሱ ዓመት በሰላም አደረሳችሁ። Dear listeners, thank you so much for your loyalty to our Radio Mag program. Happy New Year.
አሁን አንዳንድ አድማጮቻችን ሳትገምቱ እንዳልቀራችሁት ዛሬ በጥረታ ላይ የሚገኘው የቀድሞ የአሜሪካ ድምጽ አቀናባሪ ከዚያም ቀደም ሲል እዚሁ አሜሪካ ድምጽ የእንግሊዝኛው ክፍል በስፖርት ፕሮግራም አዘጋጅነትም አገልግሏል። ለአብዛኞቹ የዚህ ፕሮግራም ታዳሚዎች ጥረት አስከወጣበት ካለፉት ጥቂት ዓመታት ድረስ በድንቅ አቀናባሪነት በሰራበት የራዲዮ መጽሔት ይበልጥ ይታወቃል። የዛሬው ድምጻዊ የቀድሞ አቀናባሪያችን ቴሌላይን ባክ። ቆየት ብለን ከዜማዎቹ ጥቂት እንሰማለን። ሌላ ድምጻዊ እንግዳም አለችን። በኖቤል የሰላም ሽልማት መድረክ የተጫወተችውን ዜማ መንሻ በማድረግ ከወጣቷ ድምጻዊት ብሩክታዊ ጌታሁን በኢቲጂ ጋር ለጀመርነው ወግም በተያዘላት ቀጠሮው ተመልሳለች። ስለ ሙያና ስለ ስብዕናው ማንነት የሙያ አጋሮቹና የጥበብ አድናቂዎቹ ላከበሩት መራሄ ጥበብ ታደሰ ወርቁ በተሰናዳው የዋሽንግተን ዲሲ የክብር ቀን መንሻነትም ለተጀመረው ሌላ ወግ አራቱ ከያንያን ተመልሰዋል። ጤና ይስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ሰዓቱ። ከሰዓቱ ያለም ዜና በኋላ መልሳለሁ፣ ጠብቁን።
ጤና ይስጥልን ክብራትና ክብራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ህገወጥ ነው ያለውን ብልጽግና ፓርቲን እንደሚታገል ህወሓት አስታወቀ። ፓርቲው ለሁለት ቀናት ያካሄደውን ህዝባዊ ጉባኤ ዛሬ ማምሻው ላይ ሲያበቃ ባወጣው የአቋም መግለጫ የውህደትን ሐሳብ እንደማይቀበል አረጋግጧል። ሙሉጌታ አጽብሃ ከመቀሌ ተጨማሪ ይዟል።
በህዝባዊ ወያነ ሐርነት ትግራይ የተዘጋጀ መስመራችን አጽንተን ለመመከት በሚል መሪ ሐሳብ ከመላ የትግራይና ከሌሎች የኢትዮጵያ አካባቢ የተወከሉ የህብረተሰብ ክፍሎች የተሳተፉበት ህዝባዊ ጉባኤ ዛሬ ማምሻውን ተጠናቋል። በዚህ ለሁለት ቀን የተካሄደው ህዝባዊ ጉባኤ ከ1500 በላይ ሰዎች የተሳተፉበት ሲሆን ተሳታፊዎቹ ባለ 9 ነጥብ የአቋም መግለጫ በስብሰባቸው መጨረሻ አውጥተዋል። ተሳታፊዎች ባወጡት መግለጫ በኢትዮጵያ በአሁኑ ጊዜ የሰላም ጦት እንዳለና ዜጎች በስጋት እየኖሩ ናቸው ብለዋል። ሀገሪቱ በዚህ ሁኔታ ላይ ያለች በህዝብ ድምጽ የተመረጠ ኃላፊነት የተሰጠው ፓርቲ በማፍረስ አዲስ ህግ ወጥ ብለው የጠሩት ፓርቲ ተመስርቷል በማለት አስታውቀዋል። የህዝባዊ ወያነ ሐርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴ ወደ ብልጽግና ፓርቲ ላለመግባት ያሳለፈው ውሳኔ እንደሚደግፉትና አዲሱ ውህድ ፓርቲ ጸረ ጥቅማችን የቆመ ነው በማለት እንታገለዋለን ብለዋል።
ማዕከላዊ ኮሚቴ ህወሓት ለመሆን ካፍ ህዝባዊ መከሉ ፈተህ እንተበለ በስልጣን ተቆጣጣረ ጥገተኝ ኃይል
የህወሓት ማዕከላዊ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኝ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም ሕወሓትንም አላፈርስም በማለት የያዘው አቋም ያሳለፈው ውሳኔ የሀገራችን ህግ የድርጅታችን ሕወሓት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ በአንጻሩ ደግሞ በመደመር ስም የተመሰረተው ብልጽግና የተባለ ፓርቲ ጥቅማችንን የሚጻረር በብዙሃነት የተመሰረተ ህገ መንግስታዊ ፌደራላዊ ዲሞክራሲያዊ ስርዓታችን አፍርሶ በመልካም ምድራዊ የተመሰረተ አሃዳዊ ያገዛዝ ስርዓት ለመመለስ ከመጣ ኋላቀር አስተሳሰብ ጋር እስከ መጨረሻ እንታገለዋለን። ይህም የድርጅታችን ውሳኔ መሆኑን በማመን ተግባራዊ ለማድረግም ወስነናል ነው ያሉት። ሕወሓት ማፍረስ ስልጣን ያለው የትግራይ ህዝብ ነው በማለት የተወሰደው እርምጃ እናደንቃለን ብለዋል። የሕወሓት መሪዎች የትግራይ ህዝብ ተላላኪ ናቸው ብሎ የገለጸው መግለጫው በዚህ ውህደት የትግራይ ህዝብ ያላመራር ለማስቀረት የተደረገ ሴራ ነው ብለውታል። ተሳታፊዎቹ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ብለው ባስተላለፉት መልእክትም በህዝብ የተመረጠ እስከ 2012 የመንግስት ስልጣን እንዲይዝ ህጋዊ ቅቡልነት ያለው መንግስት ያለ የተመሰረተ አዲስ ፓርቲ ህጋዊነት የለውም በማለት እንዲታገሉ ተጠርተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም
አመሰግናለሁ። ሙልጌታ ወደ ተከታዩ ዘገባ እናልፋለን። ድሬዳዋ ዩኒቨርሲቲ የጥሪ ማስታወቂያ ስካውት አድራስ መዘጋቱን አስታወቀ። ዩኒቨርሲቲ የተዘጋው ትናንት አንድ ተማሪ ከመተበት በኋላ መሆኑ ታውቋል። በሌላ በኩል የቁልቢ ገብርኤል ንግስ በሰላም ከተጠናቀቀ በኋላ በተመላሾች ላይ በደረሰ የመኪና አደጋ ሁለት ሰው መሞቱን ፖሊስ ገልጿል። አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል።
በትላንትናው ዕለት ከቀኑ 6 ሰዓት አካባቢ በዩኒቨርሲቲው ይሁን አለማዩ የተባለ የባንኪንግና ፋይናንስ ተማሪ ህይወት ማለፉን ዩኒቨርሲቲው ምሽት ላይ በፌስቡክ ገጹ አስታውቋል። ስለአሟሟቱ ከዩኒቨርሲቲውም ሆነ ከፖሊስ መረጃ ለማግኘት ያደረግነው ጥረት ባይሳካም የድል ጮራ ሆስፒታሉ ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር እንዲህ ብለዋል።
አንድ ሰው ሞቶ መጣ። ሳውን ወደ ምንክ ሪፈራል ነው የደም እንዲጠና ማለት ከዛው እጭ ሌላ ምግሪት ነው።
በምን ምክንያት ሊሆን ይችላል ብሎ ከመታለ የሞተበት
ለዛ ነው ሪፈር ያደረግነው ምክንያቱን ለማወቅ ማለት ነው።
ስማቸው መጥቀስ ያልፈልጋል። ሌላ የድል ጮራ ሆስፒታል የህክምና ባለሙያ በበኩላቸው ተማሪው ተገፍትሮ ወይም ወድቆ መሞቱን የሚያሳይ ጉዳት ግንባሩ አካባቢ እንደነበር ለቪኦኤ ተናግረዋል። የተማሪው አስከሬንም በዛሬው ዕለት ከዳግማዊ ምኒልክ ሆስፒታል ቤተሰቦች ወደሚገኙበት ምዕራብ ወለጋ ጉሊሶ ከተማ የተላከ ሲሆን ይህ ሪፖርት እስከተጠናቀረበት ጊዜ ድረስ ነቀምት የመድረሱን በስፍራ የሚገኘው ሪፖርተራችን ናኮር መልካ አስታውቋል። የድሬዳዋ ዩኒቨርሲቲ ሴኔት የልጁን ህልፈት ተከትሎ ባስተላለፈው ውሳኔ ዩኒቨርሲቲው ከነገ ታህሳስ 20 ቀን ጀምሮ ላልተወሰነ ጊዜ ዝግ እንደሚሆንና ለተማሪዎች ምንም አይነት አገልግሎት እንደማይሰጥ አስታውቋል። በሳምንቱ መጀመሪያ ላይ የሳይንስና ከፍተኛ ትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች ባስተላለፈው አቅጣጫ መሰረት ተማሪዎቹ ከንጋቱ 12 ሰዓት በፊትና ከምሽቱ 1 ሰዓት በኋላ ከግቢ ውጪ እንዳይገኙ እንዲሁም ከ4 ሰዓት በፊት በየዶርማቸው እንዲገቡ አሳስቦ ነበር። የድሬዳዋ ዩኒቨርሲቲም ይህንኑ መመሪያ አስተላልፎ የነበረ ቢሆንም የተማሪውን ጉዳት ግን ማስቀረት አልቻለም። የተማሪዎችን መልሶ መቀበያ ጊዜ ወደፊት አሳውቃለሁ ያለው ዩኒቨርሲቲው ተማሪዎችን ወደ የመጡበት አካባቢ ለመመለስ ትራንስፖርት ለማዘጋጀቱ ግን ያለው ነገር የለም። በሌላ በኩል በምስራቅ ሐረርጌ ዞን ቁልቢ ከተማ የተከበረው አመታዊ ቁልቢ ገብርኤል ንግስ በዓል በሰላም መጠናቀቁን የምስራቅ ሐረርጌ ፖሊስ አስታውቋል። ይሁንና ከበዓሉ መጠናቀቅ በኋላ ከቁልቢ ገዳም ወደ ሐረር የሚጓዝ የህዝብ ማመላለሻ አነስተኛ አውቶቡስ ወይም ሚኒባስ ቀርሳ ወረዳ ላይ መንገድ ስቶ በደረሰ የትራፊክ አደጋ የሁለት ሰዎች ህይወት ማለፉንና ሰባቱ ላይ ደግሞ ቀላልና ከባድ ጉዳት መድረሱን ፖሊስ ጨምሮ ገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ የድሬዳዋ ዩኒቨርሲቲን ሁኔታ አስመልክቶ በቅርብ እየተከታተልን ነው። ክቡራትና ክቡራን አድማጮች ከነገና ከሰሞኑም ዝርዝር ያሉ ዘገባዎችን፣ ሌሎች ተጨማሪ መረጃዎች ያሉ ዘገባዎችን ይዘን እንመለሳለን። ቁጥራቸው ቢያንስ 90 የሚሆን ሰዎች መገደላቸው በተነገረበት የሞቃዲሾ ፍንዳታ በብርቱ ቆስለዋል የተባሉ 16 ሰዎች ዛሬ ወደ ቱርክ ተወስደዋል። በቱርክ የጦር ጄት ለከፍተኛ ሕክምና የተወሰዱት 16 ሰዎች በፍንዳታው ከቆሰሉት 127 ሰዎች መካከል የሚገኙ መሆናቸውን የሶማሊያ የሀገር ውስጥ ደህንነት ሚኒስትር መሐመድ አቡካር ኢስሎ ድዋሊ ለቪኦኤ ገልጸዋል። ፍንዳታው የደረሰው ትናንት ነበር። በደቡብ የመን የተገንጣዮች የሚሊሻ ምረቃ ስነ ስርዓት ላይ በተጣለ ሮኬት ጥቃት 10 የሚሆኑ ሰዎች ተገድለው በአስሮች የሚቆጠሩ ቆስለዋል ተብሏል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
እሁድ ታህሳስ 19 2012 ታህሳስ 29 2019 እንደ አውሮፓውያኑ ዘመን አቆጣጠር በዓሉን ለምታከብሩ አድማጮቻችን ሁለት ቀናት ብቻ ለቀሩት የአውሮፓውያኑ አዲስ ዓመት 2020 በድጋሚ እንኳን በሰላም አደረሳችሁ። ለዕለቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአቀናባሪ ደሳለኝ መኮንን ጋር ለምሽቱ መስተንግዶ ተሰይመናል። አሁን አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ኢየሱስ ክርስቶስ በልጁ አማካይነት ቅራቅንቦሽ ገድ ንግደን ሸምተን ሸጠን ትርኪ ምርኪ ብዙ ብር አጥርፈን ስጦታ ሰጥተናል ሰጥተን ተቀበለን እንኳን አደረሰ እንኳን አደረሰሽ የምንባባለው ክርስቶስን ሳይሆን ሸቀጥ ለማምለክ ነው ሚል ማስተዋሻ በማስቀደም ነው አትወለድ ይቀር በሚል ርዕስ የቋጠሯትን ግጥም ያደረሱን የፈረንሳይ ቤተኛችን አስራደው አትወለድ ይቀር አትወለድ በበረት ኩበት አይሽጥት ሳርቅ ጠልጎስጉዘ ይቅር መተኛት ድንጋዩ አይቆርቁር መደቡ አይጎርብጥ የከብቶች እስትንፋስ አትሙቅ ይቅርብ መከራዋ ይብዛ አትቸገር ማርያም ዮሴፍም ይረፍ በበረሃ አይድከም የለምነው ስቃይ መከራችን ላይቀር ክርስቶስ አትምጣ አትወለድ ይቀር እኛ እንደዋን ማር በደል ተስማምቶናል ንጻነት ተረስቶን ባርነት ለምደናል በእምነት ተራቅተን በስጋ በስብሰን በመንፈስ ደህይተን ህይወት ተጠይፋን በቁማችን ሞተን አጉል አጉል ስንሸት ምናችን ሊለወጥ ምናችን ሊቀየር በክርስቶስ ውልደት አንማርምኛ ማሰብ ተስኖናል በደል ጥቃት ለምደን ባሪያዎች ሆነናል አምላክም አታስባት ቸገሪ ቅር ልጅህን አትላክ ለስቃይ ወደምድር ለምን ተጸንሶ ለምን ይወለዳል ለምን በበረት ውስጥ መከራውን ያያል ያሰብንበት ሳንደርስ ገና ብዙ ርቀት ቀርቶን ያያያችሁ ቀናቱን ሳምንቱን ወራቱን ቆጥራችሁ እንኳን አደረሰ እናንተም አትበሉኝ እኔም አልላችሁ ክርስቶስ አትምጣ አትወለድ ይቅር አሞት ለሌለው ሰው ብዙም አትቸገር አንማርምኛ በደል ተስማምተናል ጭቆና ተላምደን ባሪያዎች ሆነናል የተማርነው ትምህርት ደግሞ መግደል ዳግም ሞት መሞት ምናችን ሊለወጥ ምናችን ሊቀየር በክርስቶስ ውልደት አንማርም ከቶ እኛ ደንቁረናል በደል ጥቃት ለምደን ባሪያዎች ሆነናል ላምላኪ ስሞታ ለህዝቤ ወቀሳ ለአገሬ ፍቅር ለራሴ ቁጭት ለወጣቱ ትምህርት ተብላ የተቋጠረች ናት ብለውናል አስራደው አስራደው እንደሁል ጊዜም ታዲያ ከግጥማቸው ጋር አያይዘውም በፕሮግራማችን ላይ የሰነዘሩትን አስተያየት ያዘለች ኢሜል መልእክት የኤሌክትሮኒክ ደብዳቤም ደርሳናለች። ሰላም ወንድሜ አሉላ እንደምን ሰነበት ሲሉ በሰላምታ እንደረደራሉ አስራደው ከግጥማቸው ጋር አያይዘው ባደረሱን ማስተዋሻቸው መግቢያ ኮተት በበዛበት የተሐሳስ ወር ሰላምታዬ አጭር የሆነበትን ምክንያት በመንደርደሪያው ትረዳዋለህ ካሉ በኋላ ያለፈው የራዲዮ መጽሔት ዝግጅት ሞቅ ያለ ስለነበር እንደ ቤተኝነቴ ይዳብር ብያለሁ። የራዲዮ መጽሔት ዝግጅት እርካታን ብቻ ሳይሆን ጉጉትን፣ ጥያቄንና ግርምትን ፈጥሮ ሲያልፍ የአድማጮችን የተሳትፎ ፍላጎት እንደሚያጭር ከኔ በላይ አንተ ባለሙያው ስለምታውቅ ጊዜ አላባክንም ብለዋል። ስለ ሙዚቃ ሲሉ በላኩት አስተያየታቸው ደግሞ በሙዚቃው ምርጫ አቀናባሪን የሙዚቃ ቃናውን ደሳለኝን ተሳትፎ ጠይቀዋል። እግረ መንገዳችሁን አስራደው ይከተላሉ። እግረ መንገዳችሁን የታሰሩ ዘፈኖቻችንን ፍቱልን፣ የተጨቆኑ ዘፈኖቻችንም ነጻ ይውጡልን፣ የኛም ያገራችንም ሀብት ናቸውና ብለዋል። የትኞቹን እንደሆነ ግን አላብራሩም። አገራችን ኢትዮጵያ ብዙ ከሚያወሩ ምላሶች ይልቅ ብዙ የሚሰሩ እጆች ያሏቸው ዜጎች ባለቤት እንደነበረች በታማኝ በየና አንደበት የታደሰ ወርቁን ማንነሳ ደምጥ ልቤ በጅጉ በሐሴት ተሞላ። በዝግጅት ቀርቦ ድምጹን ለመስማት የሁለገቡን የጥበብ ሰው ታደሰ ወርቁን አለታቸው ነው። በዝግጅት ቀርቦ ድምጹን ለመስማት በጉጉት ከሚጠብቁት አንዱ ሲሉ አክባሪ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ሲሉ ማስተያየታቸውን ቋጭተዋል። አስራደውን ለተሳትፏቸው አመሰግናለሁ። ስለ ሁለገቡ የጥበብ ሰው ታደሰ ወርቁ ባነሱት ላይ በቀጠሮ የተያዘው ያለመዘንጋቱን በቅርቡም ባለበት ሄደን ደርዝ ያለው ወግ እንደሚኖረን ቃል ገባለሁ። ዛሬ ግን ስለ እርሱ በተደረገው የክብር ቀን መነሻነት በሙያቸው ታላላቅ ስራዎችን ሰርተው ስማቸው ግን ሳይነሳ ስለቀሩ አንጋፋ የጥበብ ሰዎች ጉዳይ ከአራቱ ከያኔያን ጋር የጀመርነው ወግ ይሰማል። አስራደው ስለ ሙዚቃ ባነሱት ሐሳብ ላይም እንዲህ እንደ ዛሬው በመክንያት ካልሆነ በቀር በራዲዮ መጽሔት የእንግሊዘኛ ዜማዎች የሚሰሙበት እድሉ ዝቅ ያለ ቢሆንም በተገኘ ጊዜ ሁሉ ግን የደስን አጋዥ እጅ እንጠይቃለን። ዛሬ ታዲያ ግጥምጥሞሹ ሰምሮ የደሳለኝን እጅ መዋሱ ቀንቶናል። የግጥምጥሞሹ ምንነት ታዲያ ቆየት ብሎ ከምትሰሙት ስልት ትረዳላችሁ። አሁን የመክፈቻውን ስልት እናስከትል። በአዲሱ ዓመት ለዛ በመግቢያው ለቅምሻ ሐለ ሰማናትን የቴሊ ላይን ባክን One Matters at All የተሰኘ ዜማ ላስከትል።
Oh, it doesn't matter where you've been. It doesn't matter how much you think that you sin. What matters at all is the fact of your soul and your heart's desire to become whole. Oh, it doesn't matter how often you fail. It doesn't matter if you're free or you're sitting in jail. What matters at all, our eyes cannot see, and that essence inside you and me just wants us to be.
ደሳለኝ ዛሬ አቀናባሪ አንተ ነህ። ይሄን ድምጻዊ ታውቀዋለህ?
መጀመሪያ ሲዲዮ እንደደረሰኝ ያሰብኩት ሰው ይሆናል ብዬ በፍጹም ማመን ያቃተኝና አላቀውም ብልህ ደስ ይለኝ ነበር። ግን ዜማውን ከሰማሁ በኋላ እጅግ ነው የተገረምኩት። ማመን ያቃተኝ ነበር። የሱ ድምጽ እንደዚህ ይሆናል ብዬ አላሰብኩም በጭራሽ።
Love Songs to the Mystery በሚል ርዕስ 15 ምርጥ ምርጥ ዜማዎችን ያካተተው የቴሊ አልበም ደርሶኛል። ደስ ባንተ በኩል ነው የደረሰኝ። አመሰግናለሁ። ግሩም ድምጽ እንዳለው በራዲዮ እናውቀዋለን። ምናልባትም እዚህ ጋር አድማጮችን እንዲያስታውሱት የሬዲዮ ጣቢያችን መክፈቻ የነበረ ድምጹ ለረጅም ጊዜ ስናጫወት የነበረውን እስኪ ለማመሳከር እንጋብዝና በጀመርከው ሐሳብ እንቀጥላለን።
This is the Voice of America broadcasting to Africa. The following program is in Amharic.
ለሬዲዮ ጣቢያው ራሱ ተወዳጅ መክፈቻ እንደነበረ ለረጅም ጊዜ የምናጫውተው ነው። ነገር ግን እድሜውም በሙሉ በሙዚቃ ማናውቀው ሰው ስለነበር በጥረታ ዘመን አንድ ሰው ዘፈን ይጀምራል ብለን ማሰብ ምንም ፍንጭ አልነበረንምና እስኪ ከአግራሞት እንሻገርና በሙዚቃ ደረጃ ምርጥ ምርጥ የእንግሊዝኛ ዜማዎችን ቀዳሜ ምሽት የሙዚቃ ቃና ላይ ታሰማለህ ለአድማጮች በየሳምንቱና እንዴት አይነት ድምጻዊ ያገኘው ይመስልሃል? ቴሊ ባይሆን
በጣም የሚገርም ነው። መጀመሪያ ያሉላ ቴሊ ጥረታ እንደወጣ ካንድ አመት በኋላ ምናምን እንዴት እንደሆነ ደወልኩለት ሰላም ለማለት። የተለያዩ ነገሮችን እያረኩ ነው ሙዚቃም እየሞከርኩ ነው ምናምን ለኝና ሙዚቃ ቴሊን እኔ ምልህ እሺ ብዬ በቃ
አልመሰለኝ
መልካም እድል ብዬ ተለያየን። ከዛ በኋላ እንደዚሁ ሰላም እንባል እንደነ ቴሊ ምናምን ሙዚቃ እየሰራሁ ነው ምናምን አለኝ። ቴሊ እንግዲህ በሬዲዮ እንዳልከው አሪፍ ድምጽ ነው ያለው በሙዚቃ በኩል በቃ አጓጉቻለሁ ድምጹ ምን ሊሆን እንደሚችል። ከዛ በኋላ ያው አልበሙን ከፍቼ እነቱን ነው እንዴ አልበሙን ሳይ ስሙን ነው ያየሁት የከበሩን ቴሊ ይላል እና ውስጥ ያለው ቡክሌቱ ያዘጋጀው ያንዳንዶቹ ሊሪክ በስነ ስርዓቱ የዘፈኖቹን ግጥሞች ማፕሮዲዩስ እንዳደረገው ማንዳቀነባበረው ሊስት አድርጓልና የታወቁ ሙዚቀኞችን የሚያጅብ ባንድ ነው ያጀበው እና ማመን ነው ያቃተኝ። የሙዚቃው ቅንብር ትላለህ ቮካሉ ትላለህ የሚያጅቡ ሰዎች ትላለህ ቴሊ እንደምታቀው ለያንዳንዱ አጥቃቅ ነገር በጣም ያው ሬዲዮ ማግ አንተና አዲሱ ድምጽ በኩል እንደ ነገር ትትሉ አስተካክሎ በስነ ስርዓት የራሱ እንደሆነ ነውና በጣም በጣም ደስ የሚልና ቆንጆ ቅንብር ዜማ ነው ያቀረበው።
የቀድሞ አቀናባሪያችን ቴሊ ላይምባክ ዛሬ ወደ ሙዚቃው ዓለም ዘልቋል። ሌላው ጥረታ ላይ የሚገኘው የቀድሞ ራዲዮ መጽሔት ባልደረባ አዲሱ አበበም በሚቀጥለው ፕሮግራማችን እሱን ማስተያየት እንስተዳለን። እሱ ደግሞ ምን ይዞ እንደሚመጣ አይታወቅ። ከዚህ ሲወጡ ሙዚቃ ነው የሚጀምረው መጻፍ ነው የሚቀድመው ምናልባት ከአዲሱ ጋር ስንነጋገር እንጫወታለን። ደስ ግን ለአድማጮች እዚህ ጋር ግድ መናገር ያለብን ቀደም ስለ ቴሊ አቀናባሪነት ተናግረሃል። አንተ ራስህ ከትምህርት ቤት ለልምምድ ስራ በመጣህበት ጊዜ ከአስተማሪዎችህ አንዱ እንደነበረ በኋላ በርግጥም የክፍሉ ዋና አቀናባሪ ሆነ ለቴሊም ጭምር አለቃ ለመሆን ከፍ ያለ ደረጃ ላይ ድረስ እንጂ ቴሊ ካስተማራቸው ተማሪዎች ውስጥ አንዱ ነህ። በአፍሪካ ክፍል በሙሉ አቀናባሪዎች የቴሊን ልዩ የሆነ ድንቅ የቅንብር ስራዎች ትምህርቱን ቀስመዋል ብዬ ብናገር ትክክል ይመስለኛልና ሌላ ተገቢ ድርሻም በአሜሪካ ድምጽ አስተዋጽኦ አድርጓል።
ትክክል አሉላ እድለኛ ሆኜ እንደው በዛ ሰዓት ቴሊ ፕሮግራም በሚመራበት ጊዜ መጥቼ ፕሮዳክሽንን ተማርኩና ቴሊ ሲያስተምር ፕሮዳክሽን እንደ ልጁ ነው ሰራው ያልኩትን በደንብ እንትን ያልኩትን አይ ደስ ይሄማ እንደዚህ አይደለም በስነ ስርዓቱ ተከታትሎ ምንዋን ነገር ዲቴል። ከዛ በኋላ እንግዲህ በቴሊ ከተማርክና ጎበስ ከሆንክ እንግዲህ የሰውዬ የሚለፋው እንዲህ ዲቴል የሚሄደው በደንብ እንዳቅ ነው ብለ ካሰብክ እና ታይመንን እሱ ጋር ብረ ከሰራ እርግጠኛ ነኝ ጥሩ ፕሮዲውሰር ነው የሚወጣህ። እንዳልከው እሱ አሰልጥኖኝ ነው ፕሮዳክሽን በደንብ አስተምሮኝ መቼም ደቸሌሌ መሆን የማይታሰብና የማይሆን ነገር ነው። ግን አትሊስት እሱ የሰጠህን ትንሽዋን እንኳ ካስክ ጥሩ ፕሮዲውሰር ነው የሚወጣህ እና ለዛ በጣም 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 ነው ማመሰግነው። ይሄው ደግሞ አሁን እንግዲህ እንደምታየው በሙዚቃ በኩል
ላስጠታ ይዘልን መጣናል። አዎ የአዲስ አመት ስጦታ ነው ቴሊን እናመሰግናለን። ሌላ ከለነ ሲዲ ማገላበጥ እድል አግኝቻለሁኝ ደጋግሜ ብዙዎችን ዜማዎችን ሰምቻለሁ። ብዙም ያወያዩ ብዙም ያነጋግሩ መሆን ብቻ ሳይሆን ተደጋግሞ የሚሰሙ ናቸው። ለአውደ አመት የሚስማሙ ሆነው ነው ያገኘዋቸው። ደስ የድምጹ ቅላጼ ያዘፋፈኑ የሙዚቃውም አጫውት ስልት ራሱ ለአውደ አመት መግቢያ ላይ የበዓል ሰሞናት ከሚዘፈኑ ጋራ ይቀራረባል። እሱ ግን በኋላ ያጫውተናል። አድማጮች ቃል እንገባለን በሚቀጥለው የራዲዮ መጽሔት 15 ዜማዎች ያካተተው አልበም እንዴት እንደተሰራ እንዴትስ ከአቀናባሪነት ከጥረታ ወደ ድምጻዊነት እንደሄደ ያጫውተናል። ለአሁን አመስግነን እንለያይ። ተሳንተንም አመሰግናለሁ። ኋላ ላይ ከዜማው አንዱን በዝግጅታችን መጨረሻ መልሰን እንሰማለን። ታዲያ ለምሽቱ ሌላ ድምጻዊት እንግዳም አለችን። አሁን በዚያ በህይወት አንዴ በሚባል አይነት ገጠመኝ በቅርቡ በኖርዌይ በተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለክብር በበቁበት የኖቤል የሰላም ሽልማት መድረክ ላይ ሁለት የተመረጡ ዘፈኖቿን ለመጫወት የገጠማትን እድል መነሻ በማድረግ ከወጣቷ ድምጻዊት ብሩክታዊ ጌታነህ ቤትጂ ጋር የጀመርነው ወግ በተያዘለት ቀጠሮ መሰረት ከምሽቱ ቅንብሮች አንዱ ነው።
ሰላም ሳርከተሉ ምድር ሁሉ ወጥቶ መግባት ተከብቶ ርካው ነው ዘመራቱ
ቤቲጂ ከድምጻውያኑ ፍጹም አበረና ከመቅደላዊ ክበቦ ጋር የተጫወተችውን አዲስ ዜማቸውን ነበር የሰማነው። አሁን ወደ ወጋችን እንመለሳለን። በቀደመ ዝግጅታችን እልባት ካደረግንበት ነው እንነሳው። ቤቲስኪ ወደ ሙዚቃ ወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች ተጋሩት ይመስለኛል። ለሙዚቃ ያወራን ነውና የሙዚቃ ህይወትሽን ዘለግ ብለን እንነጋገር። የሙዚቃ ህይወትሽ እንዴት ጀመረ? ካልሳሳኩ እንደ አውሮፓውያን ዘመን አቆጣጠር ወደ 2012 የዛሬ 7-8 ዓመት ገደማ ነው አደባባይ ወጥሽ ስራዎችን ማየት የጀመርነው። እስኪ የህይወት መንገድሽን የሙዚቃ ህይወትሽን አጫውቺኝ።
ዘፋኝ መሆን የምፈልገው ከህፃንነቴ ጀምሮ ነው። ይህ የልጅነት ህልሜ ነው። አንዳንዴ አብሮኝ የተፈጠረ ሁሉ ይመስለኛል። ምክንያቱም ምን ያህል ልጅ እንደነበርኩም አላስታውስም። ለእናቴ ዘፋኝ የምሆነው ብዬ ስናገር በተለያዩ ቤተሰብ ልጅን አግኝቶ ምንድን ነው ስታደርጉ መሆን የሚፈልጉት ነው መጀመሪያ ጥያቄ የምንጠየቀው እንደ ልጅ። እና እንደዛ ስጠየቅ እኔ ያለ ምንም እፍረት ነበረ ዘፋኝ ነው
ዘፋኝ ነው መሆኑ ፈልገት ያለ።
እኔ ዘፋኝ ነው መሆን ነበረ ከድሮ ጀምሮ ነው ነበረኝ። እዛው ትምህርት ቤት እያለሁ ነው የጀመርኩ። ለጓደኞቼ እንደዚህ ክብ እየሰራ እንዘፍልላቸው ነበረ። ከዛ አንዴ ካርኒቫል ሲዘጋጅ መድረክ ላይ ወጥቼ ልዘፍል ያገኘኝ እና እዛ ከዘፈኩኝ በኋላ ሀይ ሂፕሆፕ ስኳድ የሚባል የሀይ ስኩል ተማሪዎች ቡድን ነበረ። በዚህ አጋጣሚ ሌች ማይክ አብሮኝ ራፕ ያደርግ ነበረ። እዛ ግሩፕ
ምን ነበር በዚያ መድረክ ትምህርት ቤት ውስጥ የተጫወትሽውን የመጀመሪያ ዜማ ታስታውሻለሽ?
አዎ፣ የዊትኒ ሂውስተንን አሎሎ ኢስራቢዮን ነበር የተጫወትኩት መጀመሪያ መድረክ ላይ።
እና ከዚያ የበለጠ ያዘወተርሽ ሄድሽ የተቀላቀልሽ የሙዚቃ ቡድን አለ ወዴት ሄደ?
አዎ፣ ራይዚንግ ሂፕሆፕ ስኳድ የሚባል የወጣት ቡድን ተማሪዎች ጋር ነበረ እንጫወተው የነበረው። የሃይ ስኩል ተማሪዎች ነበርን። ያው አንድ ላይ ሆነን የተለያዩ ትምህርት ቤቶች ካርኒቫል ሲዘጋው ሄድ ነበርና ከዛ እኔ በመሀል ዘሪቱ ከኤክስፕረስ ባንድ አልበሟን አውጥታ ስታቆም ኤክስፕረስ ባንዶች ሌላ ሲገባ ይፈልጉ ነበረ። ዲጄ ፋክሱ አስተዋወቀኝና ከእነሱ ጋር ስራ መስራት ጀመርኩኝ።
መቼ ነው ይሄ?
ሃይ ስኩል እያለሁ በሳምንት አንዴ ይፈቀድልኝ ነበረ ሮብ እንድጫወት ከኤክስፕረስ ባንዶች ጋር። እንደዚህ ነው የሙዚቃ ፍራይት የጀመርኩት።
እዛን ጊዜ ትጫወቻቸው የነበሩ ቀደም ሲል ትምህርት ቤት ውስጥ የተጫወሽውን የመጀመሪያ ዜማ አስታውሰሽናል። የዊትኒ ሂውስተንን አይ ዊል ኦልዌይስ ላቭ ዩን ትጫወተሻል። ከዛ በኋላ የአማርኛ ዜማዎች ናቸው ከኤክስፕረስ ባንድ ጋር የምትጫወቸው? የእንግሊዝኛ ዜማዎች ናቸው? የቀደሙ ምርጫዎችሽ የትኞቹ ነበሩ?
ኤክስፕረስ ባንድ ላይ ሙሉ የምጫወተው እንግሊዝኛ ዘፈን ብቻ ነበረ። እና ኤክስፕረስ ባንድ የፈለጉትም የነበረው እንግሊዝኛ ሴት ዘፋኝ ነበር የፈለጉት። እና ያንን ቦታ ለመግባት ነበረ እዛ የምጫወተው የነበረው። አማርኛ መጫወት የጀመርኩት በሙዚቃ ስራዬ በደንብ ከገፋሁኝ ጥላ ነው። ብዙ ጊዜ በእኛ መጀመሪያ በእንግሊዝኛ ለምንጀምር ሰዎች የአማርኛ ቅላጤ ትንሽ ይከብደናል እና ብዙ መለማመድ ያስፈልጋል። አንዳንዴ ዝም ብሎ በትኩረት እናደርገውና እናበላሻለን። ይሄ እንዴት ነው ፈረንጅ ሲጫወቱ ይመስልና በጣም ያሳፍራል። ያ ቀርቦ መሳታት ብዙ ያሳፍራል። እና ያው ትንሽ ጊዜ እንፈጃለን መልቀቁን እንደምንፈልግኛ ወጥቶ ወደ አማርኛ ብልግት ብሎ ከመግባት በፊት በጣም ብዙ ልምምድ እናደርጋለን። ምክንያቱም በቃ እንዴት ነው ሰው ልጅ ራሱ እንደዛ ራሽቶ የሚያሳየው በተለምዶ እንግሊዝኛ በጣም ስለምናዘወት ያኛው ውስጣችን ይገባና የአማርኛው ውስጣችን ቢሆንም ግን ማውጣቱ ላይ ትንሽ ግር ይለናል።
መለማመድ ይፈልጋል።
መለማመጃ ጊዜ ያስፈልገን ነበርና ብዙ ስራዎች ከሰራኝ በኋላ ነው ወደ አንድ 5-6 ዓመት በእንግሊዝኛ ዘፈን ከታወቅኩኝ በኋላ ነው ወደ አማርኛ መግባት የጀመርኩት።
የአማርኛው በር በየት ተከፈተ? የትኞቹን ዘፈኖች መጫወት ጀመርሽ ወደ አማርኛው ስትቀይሪ? እንዳልሽው ሙዚቃ የራሱ ጠባይ አለው። አጫዋት ስልቱም ይሁን ድምጽ አወጣጡ እንደው ሙዚቀኛም ባይሆን ለተራ ሰው የሁለቱን ሙዚቃ ባህሎች ጠባይ መረዳት ይቻላልና እንዳልሽው ቀስ እያልሽ የተለማመድሽ ወደዚህ ስመጪ በየት በኩል በሩ ተከፈተ? የማንም ሙዚቃ የትኛውን መጫወት ጀመርሽ?
አማርኛ ዘፈን መጫወት ስጀምር በመሐሙድ አህመድ ካንቺ በቀር ሌላ በሚለው ነው። ሌላ ደግሞ የቴድሮስ ታደሰ ግርማ ሞገሴ በለዚህ ነበረ የጀመርኩት።
ግሩም የሙዚቃ ህይወትሽ ወደ ኋላ ብዙ ይሄዳል። ከልጅነት ጊዜሽ ነው የሚጀምረው። በአንድ ወቅት የሙዚቃ ሰው እንደምትሆኚ፣ ድምጻዊት እንደምትሆኚ ታልሚ ነበርና ቀላል ነበረ መንገዱ? በግልሽም ሆነ በቤተሰብ በአንድ በኩል በትምህርት ገብተሽ ቤተሰብ የሚመኘው ምናልባት አንዳንዴ ሌላ ይሆናል። ቀድሞ አብረውሽ ከተረዱ ግራና ቀኝ የምታስኬጅበትን መንገድ ይረዱ ይችላሉ። እንዴት ነበረ በቤተሰብ የነበረው ተቀባይነት? ሙዚቃን በጣም እያጠበቅሽ ስትሄጂ ምን ይጠበቅብሽ ነበር ቤት ውስጥ?
ቤት በጣም ድጋፍ አለ። እናቴን በጣም ምንም በጣም ለመሆኑ ስላት ትምህርት ሽፈስ ካላቋረጥሽ ድረስ ምንም ችግር የለውም ያለችኝ። በሳምንት አንድ ቀንም ኤክስፕረስ ባንዶች ጋር እንድሰራ ስትፈቅድልኝ፣ ያው ውጤትሽ ከቀነሰ ግን ይህ ነገር ይቀራል በሚልነት ነበረ የምጫወተው የነበረው እና ለእኔ ረጅሙን እንደውም ትምህርት ቤት በነበርኩበት ጊዜ እንደ ሆቢ ነበረ ወስዶ በቃ እንደ መዝናኛ እንደ እረፍ የማገኝበት አይነት ነገር አድርጌ ነበረ። ግራጁዌት ካደረኩኝ በኋላ ነው ሙሉ ለሙሉ ጊዜን በሙሉ ሙዚቃ ላይ ትኩረት ያደረኩት እና የዛንን በጣም ድጋፍ ነው ያለኝ ከቤተሰብ እንጂ እንትን የለኝም። የተቃውሞ ነገር አንም አልነበረኝም። በአጠቃላይ በግሌ እኔ በጣም እድለኛ ነኝ እላለሁ። ምክንያቱም እንግሊዝኛ ዘፈን ሀይስኩል ራሱ እያለሁኝ መድረክ ላይ የመጫወቱን እድል አግኝቼ ነበር እና ትልቅ እድል ነው። አሁን ለሆኒ መክሰል ፈልጋለሁ እንደዚህ ማድረግ ፈልጋለሁ የሚል በጣም የተለያዩ ወጣቶች ያገኛለሁ እና መንገዱ የትኛው ነው ብሎ ለማስረዳት ይከብዳል። ምክንያቱም ሁላችንም መስመር የያዘ ኢንዱስትሪ የለም ሀገር ውስጥ እና እንደዚህ ተከተሉ እንደዚህ በሉ የሚባል ነገር የለም። እኔ በአጋጣሚዎች ነው እንደዚህ መስራት የቻልኩት እና እኔ በግሌ በጣም እድለኛ ነኝ። ግን ያው ምንም ፈተና የለውም ማለት አይደለም፣ ግን በጣም ቀላል ነበረ። አንዳንድ ፈተናዎች እንደ ፈተና ብዬ ላወጣቸው የምችላቸው እንደውም አልበም ማውጣት ትንሽ አስቸጋሪ ነው። ምክንያቱም ሬከርድ ሌብልም የለም። አልበም ከሰራም በኋላ ስፖንሰሮች መፈለግ አለብን። እግዚአብሔር ይመስገን አሁን እንደውም ማናጀር ስላለኝ የስራዬ ኃላፊነት ሸክሙ ሁሉ በጣም ቀሎልኛል። ነገሩን ማናጀር የጨርሶ ነው የሚሆነው። ማናጀርን ከማግኘቴ በፊት ግን እንደ ጀማሪ በጣም ያደክም ነበር። ምክንያቱም ስፖንሰር መፈለግ አለ፣ ነገሮቹ ደስ ላይላቸው ይችላል፣ ማለትም ዘፈኑን ላይወዱት ይችላሉ፣ ምን አይነት ነገር ቆንጆ ሊሆን እንደሚችል እኔም አላውቅም። ብዙ ነገሩ ከባድ ነበረ መጀመሪያ ላይ። ከዛ በኋላ ግን አሁን በጣም በጣም ቀሎ በጣም የተዝናናሁ የምሰራው ስራ ሆነ። አሁን የሚከብድ ነገር ብዬ እንደው ካወራሁኝ የረጅም ሰዓት ማጥራት አለብን፣ ለስራችን ትኩረት መስጠት አለብን። ያ ደግሞ የስራው ባህሪ ግዴታ ነው እና ይህን ወድጄ የማደርገው ነው። ለዚህ እንደ ድሬው የነበረው ከባድ ፈተናዎች በጣም ቀን ይህን የሆነበት ያው ማናጀር ከማግኘት የተነሳ ነው። አንድ ስራ ፕሮፌሽናል የተያዘ ሲሄድ ብዙ ነገሮች እየቀለሉ ይሄዳሉ።
እስኪ ስለ ሙዚቃውም ኢንዱስትሪ ነካ አድርገሻል። የሙዚቃ ገበያ ባለምም ደረጃ ባህሪው ተቀይሯል። ሙዚቃ ህትመትም ሪከርድ ሌብል ይበልጡን በግል የሚሰራ ሆኗል። በተለይ በኢትዮጵያ ውስጥ ያለው ሁኔታ መልኩ ይበልጥ እንደተቀየረ እረዳለሁ። ያ በዚህ በዩናይትድ ስቴትስም ከፍ ያለ መሰረት ያለው የሙዚቃ ኢንዱስትሪ ከመሰረቱ ተቀይሯል። የቴክኖሎጂው ስጦታ ፈተናም ነው ቀላቅሎ የመጣውና በተለይ አዲስ ለሚመጡ ድምጻውያን ፈተናው እጥፍ ድርብ ነው። የታወቀ ሲሆን ገበያ ላይ የሚኖረውን እድል ያሰፋልና ብዙዎች ስራዎቻቸውን መሸጥ የማይችሉበት ቦታ ደርሰዋል። እንዴት ነበር የመጀመሪያ ህትመት ሲወጣ? ቅድም ያልሽው ያልታወቀ መንገድ ነበርና ሁሉንም አጋጆች የምትፈልጊበት ማናጅ በሌለሽ ሰዓት ምን ይመስል ነበር የመጀመሪያ ስራሽ ሲወጣ የነበረው? የቱን ያህልስ ሰው እጅ ደርሷል? አንዳንዶቹ አሁን በመድረክ የተጫወሻቸው ሀገሬና ሲንጃለዳ እንደ አዲስ መሰማት ጀምረዋል። እስኪ ንገሪ ነው።
ያው በአጠቃላይ የሙዚቃው ነገር በዓለም በሙሉ ተቀይሯል። ነገሮች በሙሉ አሁን በኦንላይን ሆነዋል። እኛ ሀገር ደግሞ ገና ያ የኦንላይን ገና አልመጣም እና ቪዲዮ ፖስት ከማድረግ ጀምሮ ጥገኝነት እንፈልጋለን፣ የሚያግዘን ሰው እንፈልጋለን። ምክንያቱም የዩቲዩብ ፔጅ ያለው ብር የሚከፈልበት ፔጅ ለመክፈት ክሬዲት ካርድ ያስፈልገዋል። ያ ያነዛ ሲስተሞች አለመኖራቸው ትንሽ ሙዚቃችንን ጎርቶብናል። በጎን ደግሞ የሲዲ ማርኬት በጣም መቀዛቀዝ፣ ሰው በስልኩ ነው ዘፈኖችን ማግኘት የሚፈልገው ወይንም ደግሞ በፍላሽ ነው በሶፍት ኮፒ ነው ብቻ በአጠቃላይ የሚፈልገው እና እንደዛ መሆኑ ከሲዲም ሽያጭ ላይ በጣም ከምናገኘው ጥቅም በጣም ቀንሷል እና ብዙ ጊዜ እንደ ዘፋኝ ትኩረት የምናደርገው እንደውም አልበም ስናወጣ አልበሙ በቃ ከተሰማ እና ከተወደደ ኮንሰርት እንሰራለን ብለን ያው ኮንሰርት ነው ትርፋ። ሳም ሆኖ ግን ልክ እንደ ጀማሪ ቅድም እንደጀመርኩልህ አልበም ስናወጣ የመጀመሪያ ሲሆን በጣም ፈታኝ ይሆናል። ምክንያቱም አምኑ የሚያሳትን ስፖንሰሮች ነው ማግኘት ያለብን እና በአብዛኛው ጊዜ ቢሮ አድርጅ ባለመሄደው ምክንያቱም እነሱ ናቸው ከሙዚቃ ጋር ቀረብ ብለው እየሰሩ ያሉት። ሌሎች ድርጅቶች ጥቅሙን ብዙም ልብ አላሉትም። የኮካ ድርጅትም የራሱ ፕሮግራም በሆነ መልኩ ነው እንጂ እንደዚህ አልበም ስፖንሰር አድርጎ የማውጣት እቅድ የለውም። በአብዛኛው የሚሰሩ የቢራ ድርጅቶች ናቸው እና እነሱ ደግሞ በዋነኝነት ደረጃ ያው ሙዚቃን ማሰማት አድርጓቸው ለዚህ እንደዛ መሆኑ ትንሽ ለዘፋኞች ያስጨንቅ ነበር። ምክንያቱም አልበም ከተሰራ በኋላ እንደገና ደግሞ በየቢሮ ሲሄዱ የተሯሯጡ ማሰማት የሚወደዋለ የማይወደዋለ ብቻ የመሳሰሉት ትንሽ ከባድ የሆኑ እንደ ዘፋኝ ዘፈን መስራት ነው እንጂ ከዛ ደግሞ ቢሮ ሄዶ ተነጋግሮ ተዋብሎ ጨርሶ ኮንትራት በፈራረሙን ምናምኑን የምንችለው ሙቀትም አይደለም። እንደዛ በሆኑ በባህሪ ትንሽ
ያስናል።
እነዚህ ፈታኞች ነበሩ።
ቤቲ፣ እስኪ መነሻችን ወደ ሆነው መድረክ ልመልስሽ እና እነኚህ ሁለት ዜማዎች ውክልናቸውም ለሌሎች ቅርብ በሆነ መንገድ በአማርኛ እየተጫወትሽ ኦሮምኛ ሙዚቃን አክለሻል። አልባሳቱ፣ የጸጉር አሰራሩ፣ በሙዚቃ አጫወቱ መድረክ ላይ ያሳየሻቸው ነገሮች ልታሳይ የሞከርሽ እየተቻለውን ያህል ብዙ ባህሎችን ማምጣት የቻለ መሆኑን አንዴ በቴሌቪዥን መስኮት ለተመለከተው ቅርብ ነው። እስኪ አጫውቼን ስለ እነኚህ ሙዚቃዎች ገፋ አድርገን እንጫወት። በተለይ ሀገሬ በየትኛውም ሰዓት የትኛውን ቦታ ትክክል መሆን የሚችለውን ያህል ኢትዮጵያ ውስጥ ባሉ ምስቅልቅል ያሉ ሁኔታዎች፣ እርስ በእርስ የማህበረሰብ አባላት ባልሆነ ሁኔታ የተፈጠሩ ሁኔታዎች ባሉበት ከዛሬ የተሻለ ትክክለኛ ቦታ የሚያገኝ አይመስለኝም። ኮርኳሪ ጠያቂ ስሜት ነው የማየው። ይሄ ብቻ ነው ወይ አገር ይላል፣ ለዚህ ነው ወይ የሞቱለት፣ ለዚህ ነው ወይ የምንሞተው ይላል። በጣም የመሰጠኝ ስንኞች አያለው። ለዘፈንም የተለመደ አይነት አይመስልም ግጥሙ። ቤቲ፣ እንዴት ተጻፈ? በማን ተጻፈ? መቼ ነው ይሄን የተጻፈው?
ሀገሬ ግጥምም ዜማም ርብርም የደረሰው ያምሉ ሞላ የተባለ ልጅ ነው። ሙሉ አልበሜን ያቀናበረልኝና ብዙ ዘፈኔን አልበሜ ውስጥ የሚሳተፍ ልጅ ነው ያምሉ ሞላ ማለት። ዘፈኑ ልክ ነህ፣ እኔም ራሴ ሰማሁት ቁጥር እንደውም መጀመሪያ አካባቢ ለመዘፈን ለመቀዳት ስትሞክር እምባ ይተናነቀኝ ነበረ። ምክንያቱም የእውነት ከልብ የሚሰማኝ ነገር ስለነበረ የዘፈናችን ሄዶ መጀመሪያ አንድ ጥያቄ ነው የሚጠይቀው። ምክንያቱም ብዙ ጊዜ አንዳንዴ ስላለን ስለ ሀገር ሀብት ብቻ እናወራለን፣ ስላለን አየር፣ ስላለን የተዋቡ ቅርሳ ቅርሶቻችን ብቻ እናወራና ትኩረታችን ወደዛ ጋር እናደርጋለን። እና ግን የኛ ብዙ መስዋዕትነት የተከፈለላት ሀገር ነች ኢትዮጵያ። እና ግን በዛ ብቻ ነው ወይ መስዋዕትነት የተከፈለላት? በዋነኝነት ዘፈኑ ጥያቄ ማርጎ ማንሳት ፈልገው ነው። ከዛ ሲቀጥል ደግሞ አንድ ላይ ብንሆን ምን ሊፈጠር እንደሚችል እንዴት ልንቀየርና ልናድግ እንደምንችል ነው ወደ መጨረሻ አካባቢ የሚተነትነው። እና የመጨረሻው መዝጊያው ሀገር ነው ወገን፣ ወገንም ሀገር፣ ብዙ ቋንቋ አለው ግን አንድ ቤተሰብ ነው ብሎ የሚዘጋው። እና ማሳየት የፈለግኩት የሁለቱም ድምር ነው እኛን እንትን የሚያደርገን አንድ ሀገር የሚያደርገን። ምክንያቱም መሬቱም ከዛ ቅርሳቅርሱም አራዊቱም ቡናችንም እንጀራችንም በጣም ብዙ የታወቅንባቸው ነገሮች አሉ። እነዛ ሁሉ ካለው ሕዝብ ጋር አብሮ ዘመር ነው ውብ መሆን የሚችለው እንጂ ለብቻው ቢሆን ይሆንብን ነበረ የሚለውንም ሀሳብ በደንብ አጥብቆ ለመሰንበር ታስቦ የተጻፈ ዘፈን ነው።
ተፈጥሮና የሰውን ልጅ ማንነት ዋጋ በንጽጽር እንድንመለከት ወደ ውስጥም እንድናይ በሚኮረኩር መልኩ የተጻፈ ነው። ግሩም ዜማ፣ ጥሩ አድርገሽ ተጫውተሽዋል። ወደ ሲንጃለዳ እንሻገርና ከዚህ ቀደም ከብዙ ዓመታት በፊት የተሞከሩ ስራዎች ቢኖሩም አሁን አሁን የኢትዮጵያን የተለያዩ ቋንቋዎች የተለያዩ ባህሎች በሚወራረስ መልኩ መጫወት እየተለመደ መጥቷል። የሚበረታታ ግሩም አቀራረብም ይመስለኛል። ቀደም ብዬ ባነሳሁት ግጭቶችና የተሳሳቱ መንገዶችን የሚገፉ ወገኖች ባሉበት የነኚህ አይነት ዜማዎች ዋጋ የቱን ያህል የላቀ መሆኑን መረዳት ይቻላል። ሲንጃለዳን ስታጠኚ፣ መልእክቱን ስትመለከች አጃቢዎችሽ እንዴት ነበረ? እሱስ እስኪ ስለ ሲንጃለዳ ስለወድሃለሁ አጫዎችን አድማጮች፣ ከቤቲጂ ጋር የጀመርነው ሰፋ ያለ ወግ በሰዓት ገዳቢነት አልተቋጨም። በቀጠሮ ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን ወጣቷን ድምጻዊት ብሩክታዊ ጌትነትን በመድረክ ስሟ ቤቲጂን ለጊዜው አመሰግናለሁ። ቀደም ባለውና ከፍ ያለ ውቅና ባጎናጸፋት ገርዬ የተሰኘ ስልቷ እንለያለን።
Oh, I'm
አድማጮች አሁን በመግቢያው ወዳስተዋወስኳችሁ ለማህበረሰብ የሚበጅ ላቅ ያለ ስራ ሰርተው ስራዎቻቸውን እንጂ ማንነታቸውን ልብሳንል የምንቀር ባለውለታዎች ጉዳይ ለሁለገቡ የጥበብ ሰው ታደሰ ወርቁ የላቀ ህይወት ዘመን ስራዎች በተደረገው የዋሽንግተን ዲሲ የክብር ቀን መነሻነት ስለነኛ ታላላቅ ሙያዊ ስራዎች ሰርተው ስማቸው ሳይነሳ ስለቀሩ የጥበብ ሰዎች ካራቱ ከያኒያን ጋር ጀምርነው ወግ ነው እናመራው። ስለዚህ ሰው ማንነት በሙያ ህይወታቸው ስላደረገው ታላቅ ነገር በእለቱ ምስክርነታቸውን ከሰጡ ብዙዎች ውስጥ ናቸው የሰማችኋቸው ሁለት ከያኒያን። አራቱን ታዋቂ ከያኒያን ላስታውስ፤ የታደሰ የሙያ ሀጋሮችና የቅርብ ወዳጆቹ ዓለም ፀሐይ ወዳጆ፣ ታማኝ በየነ፣ አለማየሁ ገብረህይወትና ኤልያስ አረጋ ናቸው። ታማኝ በዚያ የክብር ቀን ስነ ስርዓት በተካሄደበት ከ30 አመታት በፊት የሙዚቃ ቪዲዮ በሌለበት ዘመን ከኢትዮጵያ ቴሌቪዥን ጋር የሰራውን ስራ አሳይተናል። በሌላ ድንቅ ስራው ደግሞ ከዚህ ቀደም በዚሁ ፕሮግራም ላይ በብሔራዊ ቲያትር ውስጥ አራት እውቅ የትዝታ አቀንቃኞች ማህሙድ አህሙድ፣ አስናቀች ወርቁ፣ ሙሉቀን መለስና በዛወርቅ አስፋው በአንድ መድረክ በአንድ ጊዜ እንዲጫወቱ እጅግ በተለየ ቅንብር የወጠነውና የመራውን ዝግጅት በአንድ ቀደም ዝግጅታችን አሰምተናል። እስኪ በዚያው መንገድ እዚያው ብሔራዊ ቲያትር ውስጥ የሰራቸውን መታወቅ ያለባቸው ሌሎች ስራዎችን ታጫውተንና በመድረኩ ለታዳሚዎች ያጋራውን ለየት ያለውን የግል ገጠመኝህንም ጨምረ ታጫውተናል። ያም በስራ ላይ ያለውን ጠባይና ማንነቱን የሚያመላክት ይመስለኛል። በቅድሚያ ግን ስራዎችን ታማኝ
አመሰግናለሁ አሉላ። አሁን ስለ ታደሰ እኔ ታደሰ ብየዋለቅም ታዴ ነው አብዛኛው ሰው ታዴ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በኔ መለኪያ ሰው ጥራ ባል የመጀመሪያው ታደሰ ነው የሚሆነው። እና የዛ ነው ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩህሩህ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው ነው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምረት የለው። የስራ ክቡርነት በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድን ነው? ይሄ አሁን ካለው የኪነ ጥበብ ችሎታ ሁሉ በላይ ደግሞ እይታው አንድ ሰው የት መድረስ ይችላል ብሎ የማየት ብቃቱ ከራሱ አሁን ከምንላቸው የኪነ ጥበብ ዘርፍ ውጪ እንዴት ማየት እንደሚችል ለምሳሌ ታደሰ ባይኖር ኖሮ እኔ በኪነ ጥበብ ውስጥ አልመጣም ነበር። ይሄ ምንድነው? ድረኛ ሆኜ የመጀመሪያ የመለመሉኝ አቶ አውላቸው ደጀኔ ሲሆኑ ወደ አዲስ አበባ እንዲመጣ ካረጉ ደግሞ እሱና አቶ መራዊ ናቸው። እና እኔ ሁሉም ጋር መግባት ስለምወድ በኪነ ጥበብ ውስጥ አስቆሞ አንድ መስመር ብቻ እንድከተል አድርጎ እንግዲህ ምል የሙያ ደረጃ እዚህ ደረስኩ የሚያስብለኝ ባይሆንም ግን እኔ ሰው ለመሆኔና በጥበብ ውስጥ እንድኖር ያደረገኝ አንዱ እሱ ነው። ሁለተኛ ደረጃ በኢትዮጵያ ውስጥ በነበረው የኪነ ጥበብ እንቅስቃሴ ትልልቁን ቦታ የሚይዙት አዲስ አበባ ውስጥ ያሉ ቲያትር ቤቶች ናቸው። በዚህ ቲያትር ቤት ውስጥ አንዱ ክፍሉ ከሌላው ክፍል ጋር ውድድር አለ። የውድድሩ ውጤት በየቤቱ መሪ የሆኑ ወይም ስታር ተብለው የሚታዩ የጥበብ ሰዎች ተፈጥረዋል። በዚህ ሁሉ መሀል ግን ለምሳሌ ህዝብ ለህዝብ ስታነሳ ከክፍለ ሀገር እነየን አምጥቶ መሪ ያደርጋት እሱ ሌሎች አሁን የሚባለውን ብሔር ብሔረሰቦች አጥንታ እኩል እነዛ በብሔራዊ ደረጃ ትልልቅ የነበሩት ጋር እኩል ቻሳው ተሽላ እንድትታይ ያደረገ የማየት ብቃቱ ነው። ክበበውን ወደ ጥበባዊ መድረክ ያመጣው በሁለቱም ወደ ጥበብ መድረክ አመጥቶ እንዲጫፍ ያደረገው አደሰ። እና እንዲህ እያልኩ ብዙዎቹ ላይ መሄድ ይችላሉ። የስራ ዲሲፕሊኑ እና እንግዲህ እይታውን ሌሎቻቸውን ማካፈል ይችላሉ። እያንዳንዷ እንቅስቃሴ ከሙዚቃው ጣዕም ጋር እኩል መራመድ አለበት። ያ ደግሞ አሁን እኔም ብትጠይቀኝ በእኔ ውስጥ የፈጠረውን ተጽዕኖ ኪነ ጥበብ ውስጥ እንድቆይ የሚያደረገኝ አይኔንም እንድከፍት ያደረገኝ ሰው ነው።
መልካም ታማኝ፣ አሁንም እስኪ ከስራዎቹ ጋር እንቆይና ቀደም ብዬ ያነሳውልህን እንደሚታየው እንደማይሆን እረዳለሁ። ነገር ግን ከሰላሳ ዓመታት በፊት በቴሌቪዥን የሚሰሩ ስራዎች ላይ ታደሰ የሰራው ስራ ያመጣውን ለውጥ ወይም ተጽዕኖ የሰራውን ሁኔታ የሚመለከተውን ንገረን።
በእይታ መልክ ቢሆን ኑሮ እንዴት መግለጽ ይቻል ነበር? በአብዛኛው ግን አሁን ቴክኖሎጂ መጥቶ ይሄ የሙዚቃ በእንግሊዝኛ ቪዲዮ ክሊፕ እየተባለ ይነገራል። እነዚህ ከመምጣታቸው በፊት ኢትዮጵያ ውስጥ ህብረት ትርኢት ማክሰኞ፣ ሐሙስ እና ቅዳሜ እነዚህ በሶስት ቀን የሚታዩ ስራዎች ናቸው አብዛኛው ጊዜ ህብረት ትርኢት ተብለው የሚቀርቡት። በዛ ዘመን ደግሞ በእነዚህ ሶስት ቀናት የሚቀርቡልን ትርኢቶች በስቱዲዮ ጥበት ምክንያት በአንድ ስቱዲዮ ውስጥ ለምሳሌ እንደው 20 ሰው ሊይዝ በሚችል ውስጥ 40 ሰው ሆኖ የእንቅስቃሴው ውበትና የጥበቡን ጥራት እንዳትለይ ነው የሚያደርግ ቦታው ስቱዲዮው ራሱ። እና እንዲህ በታሸገበት ዘመን ወደ ውጭ ወደ መስክ ወጥቶ የተለያዩ ስራዎች መስራት ባልተለመደና ባልታወቀበት ዘመን እሱ የሰራቸው ስራዎች አንደኛው ያሳየው የዛሬ 32 ዓመት የተሰራ ነው። ይሄ እንግዲህ ከመንግስት ለውጥ በፊት 3 ዓመት በፊት ማለት ነው። ዩቲዩብ፣ ፌስቡክ ምናምን ከመንታት
በሌለበት
ዛሬ ያን ስራና በ2019 ወጥቶም ብታይ የትኛው ነው ያሁን እስከምትል ድረስ በዛ ዘመን እንዴት አስቦ ሰራው ስላለ። ሌላው የኮንሶል ጨዋታ ነው በተመሳሳይ የሰራው። ያ ከጫካ ውስጥ እንዴት አውጥቶ ያውም ባልተለመደ ሁኔታ ብዙ ጊዜ ሙዚቃ ስንል ዘፋኝ ሙዚቀኛ ባንድ ላይ ከተወዛዋዥ ጋር ሆኖ የሚሰራበት ነው። ይሄ ግን በባህል ሙዚቃ ብቻ የተቀናበረ ሆኖ ውዝዋዜውን ሜዳ ላይ ወስዶ ነው የሰራው። ሶስተኛው የሀገርን በተመለከተ የቀድሞ የአርበኞችን ታሪክ አካኪ ዘራፍ በሚል ለሀገራችን ለድንበራችን እያለ የሚሰራው ነው። እና በዛ ጦርና ጋሻ ውስጥ የሚሰራው የጥበብ አርት የጋሻው አንድ ላይ ሲሆን ጎራዴው ባንድ ሆኖ የሚሰጠው ምልክት እስነሱ እነሱን በማየት ስዕሉን በማሳየት ቪዲዮውን በማሳየት ካልሆነ በንግግር የሚገለጽ አይደለም። እና ባለ ሰዓት ሁሉንም ማለት ባልችልም የጥበብ ሰዎችን ማውጣት የሚችል ራሱን ደብቆ ስራዎችን ወደፊት በማምጣት እንዳ አሁን ቀደም ሲል እንደተገለጸው ብዙዎች ባለፈው 30 አመት ውስጥ የህዝብ ለህዝብ ባለቤት ሆነው መግለጫ ሲሰጡና ያለ እና የኢትዮጵያ ባህል ሆነብን ዩኒታይ ዞን ሁላችንም ዝም ብለናል። እዚህ ውስጥ ቅድም አቶ ኤልያስ ሲናገር እንደሰማው እኔ እንግዲህ 9 ወር በልምምር ላይ አብሬ ነበርኩ፣ 4 ወር ደግሞ በጉዞ ላይ ነበርኩ። ስራው ሲወጠንና ሲሰራ እያየሁ ነው የኖርኩት። እና የኤልያስ እና የታደሰ ግንኙነት የሚጀምረው እዛ ነው። ለአንድ ደቂቃ ለምትወስድ እንቅስቃሴ ከአስር ሰዓት በላይ ያጠፋሉ። ወይ ሙዚቃው አልመጣልኝም ወይ ልጆቹ በካዘን ይሄ ይቀር እያሉ እየተዳረጠ የተሰራ ስራ ነው። ዛሬ ግን አሁንም ማጥናት ለሚፈልግ ስንት ሰው የህዝብ ለህዝብ አዘጋጅና ባለቤት ሆነ? በምን ሰርቶ ይህ ሁሉ ቴሌቪዥን ሬዲዮ ባለበት ሀገር ጥናት ማድረግ የለም። ግን የሚደረገው ምንድን ነው? ህዝብ ለህዝብ በዛ ዘመን የተባለ ሰው ታሪክ ይጠቅሳል። ባለቤቱ ማን ነው? ከየት ተጀመረ? እንዴት የሚለው ተጠይቆ አያውቅም። እና ይሄ መድረክ ይህንን የተጋረደ መጋረጃ እንዲቀድ ስላደረገ ነው ደስ ያለኝ። አመሰግናለሁ።
መልካም። በተከታታይ ለታማኝ የሚነሱ ጥያቄዎች ናቸው የወረወርኳቸው። ከሌሎቻችሁ ጋር እናልጠፋፋ። አለማየሁ፣ ወደ አንተ መጣለሁ። ቀደም ሲል ታማኝ ባነሳው ሀሳብ ላይ
ደጋግማችሁ አንስታችኋል። ከታደሰ ማንነት ይህን ሰርቻለሁ ማለት አለመፈለግ ብቻ ሳይሆን ወጥቶ ካለመናገርም ባሻገር ሌሎች የሰራውን ስራ በባለቤትነት የወሰዱበት አጋጣሚ ተጠቅሷል። ምናልባት አለማየሁ በስራ አጋጣሚ የዚህን ዜና ዘገባ የተከታተልክ ይመስለኛል። እንደተረዳሁት አዲስ አበባ ላይ የሆነ ነው። በዚያ ዘመን በስራ ውስጥ የተሳተፉ ሰዎች በባለቤትነት የታደሰን ስራ ጭምር የጠየቁበት ያለ ይመስለኛል። እስኪ ለአድማጮች እናጋራል።
የጉዳዩ ክብደት ባነሳነው ርዕሰ ጉዳይ አስገዳጅነት የዛሬውንም በዚሁ ለመቋጨት ልገደድ ነው። በዚህ ጥያቄ መንደርደሪያነት በየበኩላችሁ የሰጣችሁትን አስተያየት ሁላችሁን ለሚያሳትፈውና ምናልባትም በትልቁ ሊታይ ከሚችለው ርዕሰ ጉዳይ ጋር ግንኙነት ያላቸውን ሰዎች ለጊዜው ባለማግኘታችን ከቀናን በመጪው ፕሮግራማችን ከሌሎች ባለ ጉዳዮች ጋር መልሰን እናቀርባለን። ካልሆነ ግን የእናንተን ምልልስ በተከታዩ ፕሮግራም እናቀርባለን። ለአሁኑ ሁላችሁንም አመስግኜ በዚሁ በቀጠሮ ልሰናበት። እንግዶቼ ዓለም ፀሐይ ወዳጆ፣ ታማኝ በየነ፣ አለማየሁ ገብረህይወትና ኤልያስ አረጋ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሁን ወደ አዲስ አበባ አሁን የአዲስ አበባው መስኮት ተከፍቷል። አድማጮች፣ ዛሬ ንጉሴ አክሊሉ ለምሽቱ የአዲሱን የአውሮፓውያን አመት መግቢያ አስታኮ በሁለቱ ቀን መቁጠሪያዎች የአውሮፓውያንና የኢትዮጵያን ቀን አቆጣጠር ጠባይና አንዳች ግጥምጥሞች ዙሪያ ያቀናበረውን ምጥን ዝግጅት ነው ያደረሰን።
ታህሳስ 22 ቀን 2012 ዓ.ም የአውሮፓውያኑ ዘመን አቆጣጠር 2020 አዲስ ዓመት ይብታል፣ ይገባል፣ ይጀምራል። አዲስ ዓመት አውሮፓውያኑ ዘመን የሚቆጥሩት ከክርስቶስ ልደት ጋር አያይዘው ሲሆን ኢትዮጵያውያን ከዛ ቀደም ብለው ነው። የመጀመሪያው የሰው ፍጥረት አዳም ከገነት ከተባረረበት የኖህ መርከብ አራራት ተራራ ላይ ካረፈችበት መስከረም አንድ ቀን ጀምሮ ነው ይላሉ የተዋህዶ ሃይማኖት ምሁራን። ሁለቱም የዘመን አቆጣጠር ያሳል። በመካከላቸው ግን የስምንት ዓመት ልዩነት መኖሩ ይታወቃል። ያ ልዩነት እንዳለ ሆኖ በዘንድሮው ዓመት ተገጣጥሟል። የዘመን አቆጣጠራችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተገኘ እንደመሆኑ ለምሳሌ በዘንድሮ ዓመት የትንሣኤ የፋሲካ በዓል ሚያዝያ 11 ቀን ሲውል የዛሬ 8 ዓመት በ2020 ዓመተ ምሕረት በእኛ አቆጣጠር የትንሣኤ በዓል ፋሲካ ሚያዝያ 11 ቀን ይውላል ልክ እንደ ዘንድሮ። እና ታዲያ የፈረንጆቹን 2020 ከነሱ ቀደም ብለን አላከበርነውም ትላላችሁ? አዲስ ዓመት ስለሆነ እንጨዋወት ብዬ ነው። ጋዜጠኛና የባህረ ሐሳብ መምህሩ ሄኖክ ያሬድ ፋንታ በዚህ ላይ የሚለው አለ።
አበቅቴ የሚለው እኮ የፀሐይንና የጨረቃን ግንኙነት የሚያያይ ነው። ይቺ አበቅቴ በምንድን ነው የምታወቀው? በፀሐይ ብቻ ትተዋወቅም። የፀሐይ 365 ቀንና የጨረቃ 354 ቀን የሁለቱ ጥምርታ ሉኒሶላር በሷ አማካይነት ነው የምናገኘው። ፋሲካችንንም አብይ ሁዳዴያችንንም የምናገኘው በዛ ነው። ለዚህ ነው መስከረም አንድ ቀን 2012 ዓመተ ምህረት በፀሐይ ነው በኢትዮጵያ አቆጣጠር። እንደገና በኢትዮጵያ አቆጣጠር መስከረም አንድ ቀን 2020 ዓመተ ምህረት ገብቷል። ፋሲካ ዘንድሮ ሚያዝያ 11 የምንለው በ2020 አስልተን ነው። ምክንያቱም አብረት ያለቻ ያዩት ፋሲካ በጨረቃ ነው አምትገኘው ጾማችንንም እኮ ያብይ ጾም ጾመን የነነው የጾመን ጨረቃን አይተን ነው ምንጾመው ፋሲካችንን ደግሞ ምናከብረው ጨረቃ ሙሉ ብርሃኗን ካሳየች በኋላ በ14ኛው ቀን ቀጥሎ ያለው እሁድ ላይ ነው ምናገኘው ይሄን ስለየት ምናገኘው በማን ነው በሉኒ ሶላር በ2020 ነው ስለዚህ ሁለት አይነት አቆጣጠራለን በፀሐይ 2012 በፀሐይና በጨረቃ ጥምር አቆጣጠር 2020 ስለዚህ ሁለት ነገሮችን አለን እቺ በተለይ የ2020 ጉዳይ 8 አመት ጨምረን መቁጠራችንን ብዙዎች አያቋጡ
አሁን እኛ ጨረቃን የእስልምና እምነት ለሚከተሉ ብቻ ጾማቸውን በሚፈቱበት ጊዜ ለነሱ ብቻ አርገን ነው እናየውና በእኛም እንደዚህ አይነት ነገር መኖሩን ብዙ ጊዜ አይነገርም ይሄን ማስተማርና ማሳወቅ ያስፈልጋል እንደዚህና ልክ ነው
አው በደም ብርሃናት የተፈጠሩት እኮ ለሁሉ ነው አሁን አብርሃማውያን እምነቶች የአይሁድም ክርስቲናም እስልምናም ሶስቱም ብርሃናት ይጠቀሙባቸዋል አሁን እኮ በጨረቃ ቁጥር መስከረም 1 ዛሬ እኮ የጨረቃ መስከረም 12 ነው ሌሊቱም የሚያድረው 12 ነው ዙልሐጅ 12 ነው እኮ አባስ 12 ነው በአይሁድም ስለዚህ ተመሳሳይ ነው ሶስቱም በአቆጣጠር ተመሳሳይ ናቸው በኢትዮጵያ ቤተክርስቲያን የማዓልቱ ቁጥር አለ የቀኑ ቁጥር አለ የሌሊቱ ቁጥር አለ የጨረቃ ቁጥር አለ ይሄንን አስተሳስሮ ነው ምናገኝበት በዚህ በዘመናችን ማለት ነው
በዚሁ የዛሬውን ዝግጅቴን አበቃሁ በሌላ ፕሮግራም እንገናኝ መልካም አዲስ አመት
አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ የጋበዝን የዛሬውን ግን በዚሁ ልንቋጭ ነው ለደና አደረሰን በታዲያ ከመጣቀለያው ዜና ንባብ በኋላ መልሳለሁ እስከዚያው ታዲያ ከቀድሞ አቀናባሪ ከዛሬው ድምጻዊ ቴሊላይን ባክ ሌት ዲ አንሰር ቢ ዘ ዴይ ጋር እተዋቸዋለሁ
Start each day with a prayer And let the answer be the day Go inside to where The silence waits your stay
At once
Found some quiet Still the mind
Follow the path Your thoughts
might be a riot That's okay Do it
anyway
Start each day with a prayer And let the answer be the day
Stop
And become aware Of what the silence has to say Time after time And line upon line Words of truth have come from above Age after age And page after page One simple message Learn to love Learn to love Start each day with a prayer
የቀድሞ ባልደረባችንን ፕሮዲውሰራችን የነበረውን ቴሊላይን ባህን ነበረ ስትሰሙ የነበራችሁት የዛሬው ድምጻዊ ወደፊትም እያዝንላችሁ እንመለሳለን እናመሰግናለን ቴሊ መልካም አዲስ አመት ሃፒ ኒው ኢየር እንላለን የማጠቃለያ ዜና ላሰማችሁ ህገ ወጥ ነው ያለውን ብልጽግና ፓርቲን እንደሚታገል ህወሓት አስታውቋል ፓርቲው ለሁለት ቀናት ያካሄደውን ህዝባዊ ጉባኤ ዛሬ ሲያበቃ ማምሻ ላይ ባወጣው የአቋም መግለጫ የውህደትን ሐሳብ እንደማይቀበል አረጋግጧል ድሬዳዋ ዩኒቨርሲቲ የጥሪ ማስታወቂያ እስኪያወጣ ድረስ መዘጋቱን አስታውቋል። ዩኒቨርሲቲው የተዘጋው ትናንት አንድ ተማሪ ከሞተበት በኋላ መሆኑ ታውቋል። በሌላ በኩል የቁልቢ ገብርኤል ንግስ በሰላም ከተጠናቀቀ በኋላ በተመላሾች ላይ በደረሰ የመኪና አደጋ ሁለት ሰው መሞቱን ፖሊስ ገልጿል። ቁጥራቸው ቢያንስ 90 የሚሆን ሰዎች መገደላቸው በተነገረበት የትናንትናው የሞቃዲሾ ፍንዳታ በብርቱ ቆስለዋል የተባሉ 16 ሰዎች ዛሬ ወደ ቱርክ ተወስደዋል። ኒውዮርክ አቅራቢያ በአንድ የአይሁድ ካህን ቤት ውስጥ የሐነካ ወይም የኩራዝ በዓልን እንዲያከብሩ በነበሩ አማንያን ላይ በተፈጸመ ጥቃት 5 ሰዎች በስለት ተወግተው ተጎድተዋል። ዝግጅታችን አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ከአቀናባሪ ደሳለኝ መኮንን ጋር 2 ቀናት ብቻ የቀሩትን የአውሮፓውያኑን አዲስ ዓመት ለምታከብሩ አድማጮቻችን በአዲሱ ዓመት መልሼ እስካገኛችሁ በድጋሚ ለ2020